ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡ የካቲት 8 2015 ዓ.ም ዝግጅታችን ጀመረ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ችግር በቤተ ክርስቲያን ቀኖና መሰረት መፈታቱን ቤተ ክርስቲያኗ አስታወቀች። በሰሜን ኢትዮጵያ ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር የተቋቋመው ዓለም አቀፍ የባለሙያዎች ኮሚሽን የስራ ውል እንዲቋረጥ የሚጠይቅ የውሳኔ ሀሳብ ማዘጋጀቷን ኢትዮጵያ አስታወቀች። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ እኛም አብረናችሁ ነን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክቡራትና ክቡራን፣ ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። የተባበሩት መንግስታት ድርጅት በሰሜን ኢትዮጵያ ለሁለት ዓመታት በተደረገው ጦርነት ወቅት የተፈጸሙ የመብት ጥሰቶችን ለመመርመር መነሳቱ ባለፈው ጥቅምት ከተፈረመው የሰላም ስምምነት ወዲህ የታዩ መሻሻሎችን ያስተጓጉላል ስትል ኢትዮጵያ አስጠንቅቃለች። በተመድ ለኢትዮጵያ የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን በአፍሪካ ሕብረት የተመራውን የሰላም ሂደትና በፕሪቶሪያ የተፈጸመውን የሰላም ስምምነት በመርዛማ ትርክት የሚበክል ነው ሲሉ የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ዛሬ ተናግረዋል። ኮሚሽኑ በአገሪቱ ተቋማት እየተደረገ ያለውን ጥረትም ያዳክማል ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን አዲስ አበባ ላይ በመካሄድ ላይ ባለው የአፍሪካ ሕብረት የሚኒስትሮች ጉባኤ ላይ መናገራቸውን ኤኤፍፒ የውጭ ጉዳይ ሚኒስቴር መስሪያ ቤቱን ትዊተር ጠቅሶ ዘግቧል። በተመድ የተቋቋመው ኮሚሽን ባለፈው መስከረም ባወጣው የመጀመሪያ ሪፖርት በሰሜን ኢትዮጵያው ጦርነት የተሳተፉ ሁሉም ወገኖች የሰብአዊ መብት ጥሰት ለመፈጸማቸው ማስረጃ እንዳገኘ አስታውቋል። የኢትዮጵያ መንግሥት የኮሚሽኑ ሪፖርት ውድቅ አድርጓል። ሦስት አባላት ያሉት የተመድ ኮሚሽን የኢትዮጵያ መንግሥት፣ ኤርትራና ህወሓት የሰብአዊ መብት ጥሰትን እንዲመረምሩና ጥሰት ፈጻሚዎቹንም ለፍርድ እንዲያቀርቡ መጠየቁ ይታወሳል። ከትናንት ጀምሮ እስከ መጪው ድረስ በአዲስ አበባ በሚካሄደው የአፍሪካ ህብረት ጉባኤ ላይ ከሚሳተፉ የአገራት መሪዎችና ሌሎች አጋሮች ጋር ተገናኝቶ ለመወያየት ከፍተኛ የአሜሪካ ባለሥልጣናት ወደ አዲስ አበባ ማቅናታቸው ተሰምቷል። የአሜሪካው ልዑካን ቡድን ከአፍሪካ ህብረት ጉባኤ ጎን ለጎን በአፍሪካ ከሚገኙ አጋሮች ጋር የምግብ ዋስትና በተለይ አፍሪካ ላይ ያስከተለውን ተጽዕኖ በተመለከተ እንዲሁም ባለፈው በዋሽንግተን በተካሄደው የዩኤስ አፍሪካ ጉባኤ ላይ አሜሪካ የገባችውን ቃል በተመለከተ እንደሚነጋገሩ ታውቋል። ከዚህ በተጨማሪም የአየር ንብረት ለውጥን የሚቋቋም ግብርናና የአፈር ጤንነት እንዲሁም መጪውን ትውልድ መመገብ የተሰኘውን የአሜሪካ ፕሮግራም በተመለከተ ይመክራሉ ተብሏል። ከአሜሪካው ልዑካኑ አባላት ውስጥ በአሜሪካ የውጭ ጉዳይ ሚኒስቴር የምግብ ዋስትና ልዩ ልዑክ የሆኑት ዶክተር ኬሪ ፎውለር፣ በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ጸሐፊ ሞሊ ፊ፣ የዩኤስ አፍሪካ ጉባኤ የፕሬዚዳንቱ ልዩ መልእክተኛ አምባሳደር ጆኒ ካርሰን እና ሌሎችም ከፍተኛ ባለሥልጣናት እንደሚገኙበት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወጣው መግለጫ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዩክሬናውያን ተቃዋሚዎች በኬፕ ታውን ደቡብ አፍሪካ መልህቁን ወደ ጣለው የሩሲያ የጦር መርከብ ጀልባቸውን በማስጠጋት ዛሬ ተቃውሟቸውን ገልጸዋል። ዩክሬናውያኑ ተቃውሟቸውን ያሰሙት ደቡብ አፍሪካ ቻይናና ሩሲያ የጦር መርከቦች ልምምድ ለማድረግ በሚዘጋጁበት ወቅት ነው። በዩክሬን እየተካሄደ ያለው ጦርነት አንደኛ ዓመት በተቃረበበት ወቅት ደቡብ አፍሪካ የጦር ልምምድ ማስተናገዷ ገለልተኝነቷን ጥያቄ ውስጥ ያስገባል ሲሉ ተቺዎች በመናገር ላይ ናቸው። በአብዛኛው ሴቶች ያሉበት 8 ተቃዋሚዎች ጦርነት ይቁም የሚል መፈክር በመያዝ ወደ ሩሲያው መርከብ ሲጠጉ የሩሲያ የባህር ኃይል አባላት መርከባቸው ላይ ሆነው ይመለከቷቸው ነበር። በልምምዱ በሩሲያ መርከብ ላይ የተጫነው ሃይፐርሶኒክ ሚሳኤል ለሙከራ ይተኮሳል ሲል የሩሲያ ዜና አገልግሎት አንድ ስማቸው ያልተጠቀሰ ባለሥልጣንን ጠቅሶ ዘግቧል። ልምምዱ ከአርብ ጀምሮ ለ10 ቀናት እንደሚካሄድ ታውቋል። ይህ በእንዲህ እንዳለ በሩሲያ ላይ አዲስ ማዕቀብ እንዲጣል የአውሮፓ ኅብረት ሐሳብ አቅርቧል። ጥሪው የቀረበው የሰሜን አትላንቲክ ቃል ኪዳን ኔቶ አገራት የመከላከያ ሚኒስትሮች ብራስልስ ውስጥ ተሰባስበው ለዩክሬን ተጨማሪ የመሳሪያ እገዛ በሚደረግበት ጉዳይ ላይ እየመከሩ ባለበት ወቅት ነው። ማዕቀቡ የኢንዱስትሪና የቴክኖሎጂ ውጤቶች ወደ ሩሲያ እንዳይላኩ በማድረግ ሩሲያ ለጦር መሳሪያ ሥርዓቷ የሚያስፈልጋትን ቴክኖሎጂ እንዳታገኝ የሚያደርግ ነው ሲሉ የአውሮፓ ኮሚሽን ፕሬዚደንት ኦርሰላ ቮንደር ላይን ተናግረዋል። የማዕቀብ ሐሳቡ በተጨማሪም የኢራን አብዮታዊ ዘብ ሻሂድ ድሮኖችን ለሩሲያ እንዳይልክ የሚከለክል ነው። ሩሲያ ከኢራን በሚቀርብላት ድሮን የዩክሬንን መሠረተ ልማቶች አውድማለች የሚል ክስ ይቀርብባታል። ሌላው የማዕቀቡ ክፍል ደግሞ የሩሲያ የፕሮፓጋንዳ መሪዎችንና ወታደራዊ አዛዦችን ኢላማ ያደረገ ነው። ቮንደር ላይን እንደሚሉት ሩሲያ የፕሮፓጋንዳና የሐሰት ወሬ አሰራጫዎችን በመጠቀም የዓለምን ማኅበረሰብ ለማጋጨት መርዛማ የፈጠራ ወሬዎችን በመንዛት ላይ ነች። የኔቶ ዋና ጸሐፊ የንስ ስቶልተንበርግ በበኩላቸው በስብሰባው ላይ ሲናገሩ ዩክሬን ሩሲያን መመከት እንድትችል ተጨማሪ የጦር መሳሪያ ድጋፍ እንደሚያስፈልጋትና አገራት ታንክና ሌሎች ከባድ መሳሪያዎችን ለመለገስ የገቡትን ቃል እንዲያከብሩ ጠይቀዋል። ከዓለም አቀፉ የገንዘብ ድርጅት IMF 3 ቢሊዮን ዶላር ብድር አግኝታም በዶላር እጥረት የተቸገረችው ግብፅ የአገር ሀብቷን ለአረብ አገራት ለመሸጥ ወስናለች። ባለሙያዎች እንደሚሉት ሽያጩ ሁለቱንም ወገኖች አሸናፊ የሚያደርግ ቢሆንም ግብፅ አንዳንድ የኢኮኖሚ ፖሊሲ ማሻሻያ እንድታደርግ ይጠበቅባታል። የሀብት ሽያጩ ዓለም አቀፉ የገንዘብ ድርጅት በመጪው 4 ዓመታት 17 ቢሊዮን ዶላር እጥረት ያሳያል ያለውን ክፍተት እንደሚሞላ ካይሮ ተስፋ ታደርጋለች። ለኩዌት፣ ካታር፣ ሳዑዲ አረቢያ እና ዩናይትድ አረብ ኤሚሬትስ አጋጣሚው በነዳጅ ብቻ የታጠረውን ኢኮኖሚያቸውን ወደ ሌሎች ሀብቶች ለማስፋፋት ይጠቅማቸዋል ተብሏል። በግብፅ መሬትና የመንግሥት ኩባንያዎች ውስጥ ሽርክና በመያዝ አረቦቹ ሀብታቸውን እንዲያሰፉ ያስችላቸዋል ሲል AFP ዘግቧል። ከዚህ በተጨማሪም በፕሬዝደንት አብደልፈታህ አልሲሲ ዋጋው እንዲቀንስ የተደረገው የግብፅ መገበያያ ገንዘብ ለአረብ አገራቱ ጥሩ አጋጣሚ ነው ተብሏል። አገራቱ ከዚህ በፊት እንዳደረጉት ለግብፅ ቼክ መላኩን አቁመው የኢኮኖሚ ማሻሻያ እንዲደረግና ግልጽነት እንዲኖር ጠይቀዋል። በመጨረሻም አድማጮች፣ በሄይቲ ፕሬዝደንት ግድያ የተጠረጠሩ 4 ሰዎችን ፍሎሪዳ ውስጥ ትናንት መያዟን አሜሪካ አስታውቃለች። እንደ አውሮፓን አቆጣጠር ሐምሌ 2021 በመኖሪያ ቤታቸው ሳሉ በአሰቃቂ ሁኔታ ከተገደሉት የቀድሞው የሄይቲ ፕሬዝደንት ጆቨነል ሙዌስ ግድያ ጋር በተያያዘ በአሜሪካ የተያዙት ተጠርጣሪዎች ቁጥር ወደ 11 ከፍ ብሏል። 4ቱ ተጠርጣሪዎች ትናንት ማለዳ እንደተያዙ በፍሎሪዳ የሚገኝ የፌዴራል ፍርድ ቤት 11ዱንም ተጠርጣሪዎች ከፕሬዝደንቱ ሞት ጋር በተገናኘ በተለያዩ ወንጀሎች ከሷል። ፕሬዝደንቱን ከሥልጣን ለማስወገድ በሚፈልጉ የሄይቲ ዜጎችና ትውልደ ሄይቲ በሆኑ አሜሪካኖች ቀጣሪነት በኮሎምቢያዊ ነፍሰ ገዳዮች ፕሬዝደንት ጆቨነል ሞየስ ከተገደሉ በኋላ አገሪቱ ወደማያባራ የፖለቲካ ቀውስ ውስጥ ገብታ ትገኛለች። የሄይቲ ባለሥልጣናት በደርዘን የሚቆጠሩ ተጠርጣሪዎችን ቢይዙም በዳኞች ላይ በሚሰነዘር የግድያ ዛቻ ምክንያት የፍርድ ሂደቱ ተስተጓጉሏል። የግድያ ሴራው የተጠነሰሰው በአሜሪካ ምድር ላይ ነው በሚል የአገሪቱ ባለሥልጣናት ለጉዳዩ ትኩረት በመስጠት እርምጃ በመውሰድ ላይ ናቸው። ባለፈው ወር 4 አሜሪካዊ ዜግነት ያላቸው ትውልደ ሄይቲ ተጠርጣሪዎች ሄይቲ አሳልፋ ሰጥታለች። ከእነዚህ አንዱ ጥምር ዜግነት ያለውና ፕሬዚደንት ጆቨነል ሞየስን ለመተካት ይሻ የነበረ ግለሰብ ይገኝበታል ተብሏል። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ረቡዕ የካቲት 8 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ችግር በቤተክርስቲያን ቀኖና መሰረት መፈታቱን ቤተክርስቲያኗ አስታወቀች። ቅዱስ ሲኖዶሱ በዛሬው ዕለት በሰጠው መግለጫ ቤተክርስቲያናቱ በወከለቻቸው አባቶችና በሀገር ሽማግሌዎች አማካኝነት ሰፊ ውይይት ተደርጎ ችግሩ መፈታቱን አስታውቋል። በሌላ በኩል ከዚሁ የቤተክርስቲያኒቱ ችግር ጋር በተያያዘ በእስር ላይ የሚገኙ የእምነቱ አስተማሪዎችና ወጣቶች አንዳንዶቹ ቦሌ አካባቢ ያለ መኖሪያ ቤት መታሰራቸውን ሲገልጹ፣ ሌሎቹ ደግሞ የት እንዳሉ እንደማያውቁ ቤተሰቦቻቸው ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ በተለያዩ የአዲስ አበባና የኦሮሚያ ክልል አካባቢዎች የተፈጸሙ እስሮችን በተመለከተ ባወጣው መግለጫ የአዲስ አበባን የፌዴራልና የኦሮሚያ ክልል ፖሊስና የጸጥታ አካላትን ጠቅላይ አቃቤ ሕግ ጽህፈት ቤትን ምስክሮችንና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን በማነጋገር እንዲሁም በአዲስ አበባ የተለያዩ ማቆያ ቦታዎችን በመጎብኘት ክትትል በማድረግ ላይ እንደሚገኝ አስታውቋል። ዝርዝሩን የተከታተለው ደረጀ ደስታ ነው።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ችግር በቀኖና ቤተክርስቲያን መሰረት መፈታቱን የሚናገረውን የዛሬውን የቅዱስ ሲኖዶስ መግለጫ በንባብ ያሰሙት የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ቤተ ክርስቲያኒቱ ከገጠማት ችግር እንድትወጣ በሁሉም ወገን የተደረገው ጸሎት፣ ሐዘንና ጩኸት ተሰምቶ ወደ ነበረችበት ልዕልናዋና አንድነቷ መመለሷን ገልጸዋል። በቅርቡ በቤተ ክርስቲያኒቱ ተከስቶ የነበረው ችግርም በቀኖና ቤተ ክርስቲያን መሰረት መፈታቱን ተናግረዋል።
ችግሩም እልባት እንዲያገኝ በእኛ በኩል ብፁዕ አቡነ ናትናኤል፣ ብፁዕ አቡነ ኤርምያስ፣ ብፁዕ አቡነ ሩፋኤልና የሀገር ሽማግሌዎች በተገኙበት ሰፊ ውይይት ተደርጎ ችግሩ ተፈቷል። በችግሩ አፈታት ወቅት መንግስት በተለይም ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ፖለቲካዊ ችግሩን በፖለቲካዊ መንገድ ከመፍታታቸውን ባሻገር የቤተ ክርስቲያን ችግር በቀኖናና በስርዓተ ቤተ ክርስቲያን መሰረት እንዲፈታ ታላቁን አስተዋጽኦ አበርክተዋል።
ጠቅላይ ሚኒስትር አብይ አህመድ በተገኙበት በቤተ ክርስቲያኒቱ አባቶችና በአገር ሽማግሌዎች አማካኝነት ውይይት ተደርጎበት የተደረሰበትን ስምምነት ሲኖዶሱ መቀበሉን አቡነ አብርሃም በንባብ አሰምተዋል። ከዚሁ የቤተ ክርስቲያኒቱ ጉዳይ ጋር በተያያዘ ሕይወታቸው ያለፉትንም አንስተዋል።
የቤተ ክርስቲያን ሲኖዶሳዊ አንድነት አይደፈርም በማለት ክቡር ሕይወታቸውን ለሰማዕትነት የሰጡ መንፈሳዊ ልጆቻችንን የሰማዕትነት ክብር አምላካችን ያጎናጽፍልን። የአካልና የስነ ልቡና ጉዳት የደረሰባቸውንም አምላካችን ምሕረት ይስጥልን። በቀጣይም በሞተ ሥጋ ላጣናቸው ቤተሰቦችና ጉዳት ለደረሰባቸው የመንፈስ ቅዱስ ልጆቻችን ቅድስት ቤተ ክርስቲያን ልጆቿን አስተባብራ የምታጽናና እና የምትደግፍ ይሆናል።
በሌላ በኩል ከዚሁ የቤተ ክርስቲያኒቱ ችግር ጋራ በተያያዘ በእስር ላይ የሚገኙት የእምነቱ አስተማሪዎችና ወጣቶች አንዳንዶቹ ቦሌ አካባቢ ያለ መኖሪያ ቤት ውስጥ መታሰራቸውን ሲገልጹ፣ ሌሎች ደግሞ የት እንዳሉ እንደማያውቁ ቤተሰቦቻቸው ተናግረዋል። አዲስ አበባ ውስጥ 6 ኪሎ ወረድ ብሎ ሳንፎርድ ትምህርት ቤት አካባቢ በሚገኝ አንድ ቡና መጠጫ ቤት ውስጥ ከጓደኛቸው ጋር ከተቀመጡበት የተወሰዱት ወንድማቸው ናትናኤል አለም ዘውድ ካለፈው ቅዳሜ ጀምሮ ሾላ እየተባለ በሚጠራው አካባቢ ታስረው እንደሚገኙ እህታቸው ወይዘሮ ሄለን የአለም ዘውድ ለአሜሪካ ድምፅ ተናግረዋል።
ዛሬ ጠዋት ሄጄ አይቼው ነበረ። የአሁን መኖሪያ ግቢ ይመስል ቤት ነው ያለው፣ ትክክለኛ እስር ቤት አይደለም።
ወይዘሮ ሄለን እስካሁን ቃል አለመስጠታቸውን፣ ፍርድ ቤት አለመቅረባቸውንና ስለታሰሩበትን ምክንያት እስካሁን ያነጋገራቸው ሰው አለመኖሩን ወንድማቸው እንደነገሯቸው ገልጸዋል። እሳቸው መኖሪያ ቤት ይመስላል ባሉት ግቢ ውስጥ ሌሎች የተመለከቷቸው እስረኞች እንዳሉ ቢገልጹም ቁጥራቸውን ለመገመት መቸገራቸውን ተናግረዋል። ወንድማቸው የነገሯቸውን በመጥቀስ ግን ይህን ብለዋል።
ሶስት ዲያቆኖች አሉ፣ እሱ አለ፣ ከዛ ውጭ ሌሎች ወጣቶች አሉ።
ወንድማቸው አቶ ናትናኤል ባለትዳርና የአንድ ልጅ አባት ሲሆኑ በግል ስራ የሚተዳደሩ የጉለሌ ነዋሪ ናቸው። ካለፈው ቀዳሜ ጀምሮ እስር ላይ ቢገኙም ከዚህ በኋላ ምን እንደሚጠበቅ፣ ምን ማድረግ እንደሚገባቸው አለማወቃቸውን መረጃ የሚሰጥ ሰውም አለመኖሩን እህታቸው ወይዘሮ ሄለን ይናገራሉ።
ማንም ኢንፎርሜሽን የሚሰጠው የለም። ፖሊሶቹም እዛ ጋር ምንም አይነት ኢንፎርሜሽን አይሰጡም። ምንም የሚያውቁት ነገር እንደሌለ ነው። እና እዛ ጋር የምጠይቀው ድሮም የለውም። ግቢ ነው፣ በቃ የሆነ ግቢ ነው። እና ማንንም ምንም የምጠይቀውም ሰው የለም። እውነት ለመናገር እኔ ስሄድ ሶስት ፖሊሶች ነው ያየሁት ቦታው ላይ።
ቀጨኔ መድኃኔዓለም ቤተ ክርስቲያን ምዕመን መሆናቸውን የገለጿቸው ወንድማቸው አቶ ናትናኤል ላለፉት ሶስት ቀናት ለቤታቸው ቅርብ በነበረው ደብር ጸሎት ላይ እንደነበሩ ተናግረዋል።
በአጠቃላይ መግለጫዎች ምናምን ፖስት በማድረግ ነው እንጂ አዲስ የተለየ ያደረገው ከሰው የተለየ የጻፈው ነገር የለም። ምንም አንድ አይነት ነገር ነው ነው ይሄ የሚያስከስሰውም ከሆነ ፍርድ ቤት እንደ ማንኛውም ተከሳሽ ቀርቦ መከሰስ ነበር፣ ግን አያስከስሰውም። ይሄ የሚያስከስሰው ነገር የለም። እነሱም የሚያስከስስ ነገር እንዳልሆነ ስላወቁም ይሆናል ዝም ብሎ ያስቀመጧቸው፣ እኔ አልገባኝም።
ወይዘሮ ውዴ ስንቄ የአቶ ስንታየው ቸኮል ባለቤት ናቸው። ባለቤታቸው ካለፈው ረቡዕ የካቲት 1 2015 ጀምሮ ተይዘው መወሰዳቸውን ይናገራሉ።
ወደ 5 ሰዓት ላይ ነው ጧት ወጥቶ ቤተክርስቲያን ተሳልሞ ሲመጣ ሰፈር ሰዎች አይቶ 4 ሰዓት አካባቢ ተይዟል ብለውኝ ይዘውት 4 ሰዓት ከምናምን ላይ ቤት ይዘውት መጡ። ሊፈተሽ ቤቱ ትዕዛዝ ያለ መፈተሻ ወረቀት መጥተው እኛ እናስገባም እነሱ ደግሞ ግዴታ ነው እንገባለን አሉ። ስንት ጊዜ ተጨቃጨቅን እኛ አይቻልም ብለን ተጨቃጨቅን። ከዛን ይቻላል መንግስት ፈቅዷል በአስቸኳይ እንትን አዋጅ ስለዚህ ይፈቀዳል ብለን ገቡ ቤት። ቤቱም ፈተሸ ሄዱ።
ይህ ብርበራ በሚካሄድበት ወቅት የአቶ ስንታየውና ከወይዘሮ ውዴ የተወለዱ 3 የ4 የ11 እና የ18 ዓመት ልጆች ቤት ውስጥ ሆነው ይመለከቱ እንደነበሩ ወይዘሮ ውዴ ተናግረዋል። ፖሊሶቹ ባለቤታቸውን ይዘዋቸው ሲሄዱም የነበረውን ሁኔታ እንደሚከተለው ይገልጹታል።
ሲወስዳቸውም የምንወስዳቸው ሩቅ ቦታ ስለሆነ ልብስ ምናምን አብዝተሽ ስጪው ብሎ አንዱ ፖሊስ ነይ ብሎ ጠርቶ እንትን ብሎ ቀስ ብሎ ነገረኝ። እዚህ ስለማይሆን ልብስ ምናምን ስጪው፣ አብዝተሽ ስጪው፣ ብርም ካለሽ ብር ስጪው የሚበላበት ምናምን አለ እንጂ ቦታውን አልነገረኝ።
ባለቤታቸው የታሰሩበትን ምክንያት እንደማያውቁም የገለጹት ወይዘሮ ውዴ ታሰሩ ወዲህ አይተዋቸው እንደማያውቁ ገልጸዋል። ይሁን እንጂ ሰዎች አዋሽ 7 በተባለ ከተማ ፍርድ ቤት መቅረባቸውን እንደነገሯቸው ተናግረዋል።
ፍርድ ቤት እንደቀረበ ሰው ነግሮናል እንጂ እኛ አላወቅንም። እኛ ምን ይሁን አይተነው አናውቅም። አስተርጉማቸው አምጡ ተብለው ፍርድ ቤት እንደቆረቡ አማርኛ እናስተናግድም ብሏቸዋል። ፍርድ ቤቱ አማርኛ እናስተናግድም በወረቀት አስተርጉማችሁ ይዛችሁኑ በአፋርኛ ተብሎ ተመልሷል ብሎ ሰው ነው የነገረ።
ከሰኞ የካቲት 6 ጀምሮ ችሎት እየቀረቡ ያሉትንና ፖሊስ የጊዜ ቀጠሮ እየጠየቀባቸው ያሉትን የቤተ ክርስቲያን ልጆች ጥብቅና የቆምንላቸው ነው ያሉን የሕግ ባለሙያው ዲያቆን ዘካርያስ ዛሬ ፍርድ ቤት የቀረቡ ሰዎች መኖራቸውን ይገልጻሉ። በፍርድ ቤት የተረጋገጠላቸው የዋስትና መብታቸው ያልተከበሩ መኖራቸውንም ያስረዳሉ።
ስለዚህም በዛም ምክንያት ነው ሰኞ ለምሳሌ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት 12 ሰው እነ መምህር ምረታብ እነ ሴቨንን ጨምሮ 12 ሰው ቀርቦ ነበረ። እነሱን ቀርበን ተገቢ ክርክር አድርገን ለ7 ሰው የዋስትና ሲፈቀድ፣ ቀሪ 5 ሰዎች ላይ ደግሞ የ8 ቀን ጊዜ ቀጠሮ ተሰጥቷል። ዛሬ የቀረቡ አሉ። ምንም እንኳን ያን ቀን የዋስትና መብት ሲፈቀድላቸው ደግሞ ፖሊስ ያለቀቃቸው ስለነበረ መልሰን አቤቱታ አቅርበን ፖሊስም ደግሞ ይግባኝ ጠይቄባቸዋለሁ ብሎ ጠቅላይ ፍርድ ቤት መዝገብ አስከፍቷል። እስካሁን ባይወጡም ማለት ነው። ሌሎቹ ግን ብዙ ቦታ በተለይ የክልል ከተሞች ላይ እዚሁ አዲስ አበባም ፍርድ ቤት ያልቀረቡ አሉ። ፍርድ ቤት ያልቀረቡትን የጥብቅና አገልግሎት መስጠት አልቻል። ያው ሲቀርቡ ነው የሙያ አገልግሎት የምንሰጠው።
ፖሊስ 48 ሰዓት ጠብቆ ፍርድ ቤት ያላቀረባቸው በርካቶች መሆናቸውን የገለጹት ዲያቆን ዘካርያስ በጠበቆቻቸው በኩል ለፍርድ ቤት ለማቅረብ ያልተቻለው ከብዛታቸውና ከታሰሩባቸው አካባቢዎች መለያየት ጭምር መሆኑን ገልጸዋል።
አዎ፣ አሁን እኔ በትክክል ይሄን ያህል ቁጥር ማለት አልችልም። ለምን ብዙ ቦታ ነው። አሁን የአዲስ አበባን ብቻ ማውራት የተለያዩ ክልል ከተሞች ላይ ኦሮሚያ ክልል ላይ በጣም ብዛት ያላቸው ወጣቶች እንዳሉ ይሰማል እና ከዚህ አዲስ አበባን በቁጥጥር ስር ውለው ወደ ተለያየ ቦታ ላይ የተደረሱ ወይም የሄዱ ወጣቶች እንዳሉ ነው መረጃው ያለን ግን በቁጥር ይሄን ያህል ነው ማለት አልችልም። እዚ ቦታ ናቸው ያሉትም ብዬ በዝርዝር ቦታዎችን መጥቀስ አልችልም። ያን ብንችል ኖሮ ዛሬም ፍርድ ቤት መቅረብ እንችል ነበር። ያኛው ተጠናክሮ እጃችን ላይ ስለሌለ ነው እኛም በሙያችን ፍርድ ቤት ጠይቀን መከራከር ያልቻልነው። ለዛ ነው
ቤተ ክርስቲያን በዚያ ረገድ መረጃ እየሰበሰበች መሆኑን ገልጸው መረጃው እንደተጠናቀረ ለጠበቆቹ ቡድን መረጃዎቹ እንደሚላኩም አስረድተዋል።
ከዛ ቀድሞም ደግሞ በተለይ አስተዳደራዊ በሆነ መንገድ አባቶች ከመንግስት ጋር እያደረጉ ባሉት አንዳንድ የስምምነት መንገዶች ቶሎ እንዲለቀቁም ደግሞ በአባቶች በኩል ዛሬም አሳውቀናል ማለት ነው። በዛ በኩልም መፍትሄ የማያገኝ ከሆነ እስከ ነገ ድረስ እኛ ሙያዊ እገዛ ለማድረግ ተዘጋጅተናል ማለት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ በተለያዩ የአዲስ አበባና የኦሮሚያ ክልል አካባቢዎች የተፈጸሙት እስሮችን በተመለከተ ባወጣው መግለጫ የአዲስ አበባን የፌዴራልና የኦሮሚያ ክልል ፖሊስና የጸጥታ አካላት ጠቅላይ አቃቢ ሕግ ጽህፈት ቤትን ምስክሮችንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በማነጋገር እንዲሁም በአዲስ አበባ የተለያዩ ማቆያ ቦታዎችን በመጎብኘት ክትትል በማድረግ ላይ እንደሚገኝ አስታውቋል። ኮሚሽኑ የተወሰኑ በቁጥጥር ስር የዋሉ ሰዎች በፍርድ ቤት ወይም በፖሊስ ጣቢያ ዋስትና እየተለቀቁ መሆናቸውን ገልጾ ነገር ግን አሁንም ብዙ ሰዎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንቅስቃሴ ጋር በተያያዘ በተለያየ አይነት ወንጀል ተጠርጥረዋል በሚል ዋስትናም ተከልክለው በእስር ላይ እንደሚገኙ አስታውቋል። በሌላም በኩል የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር አገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም የሲኖዱን መግለጫ በንባብ ካሰሙ በውይይቱ ወቅት በማረሚያ ቤት በልዩ ልዩ መንገድ ስለሚገኙ እስረኞች ከመንግስት ጋር እየተወያዩ መሆኑን ጠቅሰው መንግስት ደረጃ በደረጃ እያየና እየፈተሸ የሚለየው መሆኑን እንዳረጋገጠላቸው ተናግረዋል። የታሰሩትን ሰዎች በተመለከተ ተጨማሪ መረጃ ለማግኘት ኢትዮጵያ ኮሙኒኬሽን ዳይሬክተር ዶክተር ለገሰ ቱሉ የእጅ ስልክ ላይ ደውለን ስልካቸው ስለማይነሳ ምላሹን ማካተት አልቻለም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። በሰሜን ኢትዮጵያ ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር የተቋቋመው ዓለም አቀፍ የባለሙያዎች ኮሚሽን የስራ ውል እንዲቋረጥ የሚጠይቅ የውሳኔ ሀሳብ ማዘጋጀቷን ኢትዮጵያ አስታወቀች። የውሳኔ ሀሳቡን መዘጋጀት ዛሬ በተጀመረው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ንግግር ሲያደርጉ የገለጹት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የውሳኔ ሀሳቡ በቅርቡ ለሚካሄደው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት እንደሚቀርብም ተናግረዋል። በአፍሪካ ህብረት መሪነት የተደረሰው የሰላም ስምምነት ለአፍሪካ ችግሮች አፍሪካዊ መፍትሄ ማምጣት የሚለውን መርህ ያንጸባረቀ ነው ያሉት አቶ ደመቀ ለዚህም ምስጋና አቅርበዋል። የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ በበኩላቸው ህብረቱ ያለፈውን አመት በአህጉሪቱ ሰላም በማውረድ ጉዳይ ተጠምዶ መቆየቱን ገልጸዋል። ኬኔዲ አባተ ተጨማሪ አለው።
42ኛው የአፍሪካ ህብረት አስፈጻሚዎች ምክር ቤት ስብሰባ ዛሬ ረፋድ ላይ በአዲስ አበባ በሚገኘው የአፍሪካ ህብረት አዳራሽ ተጀምሯል። የአመታዊው የአፍሪካ ህብረት መደበኛ የመሪዎች ጉባኤ አካል የሆነው ይህ ስብሰባ ለሁለት ዓመታት የዘለቀው የሰሜን ኢትዮጵያ ጦርነት በህብረቱ መሪነት በተደረገ ድርድር ካበቃ በኋላ ኢትዮጵያ ያስተናገደችው የመጀመሪያው የአህጉሪቱ ህብረት ስብሰባ ነው። ህብረቱ በሰሜን ኢትዮጵያ ሰላም እንዲሰፍን ያስቻለ ሂደት በመራ ማግስት መካሄዱ የዘንድሮውን ጉባኤ ልዩ እንደሚያደርገው በጉባኤው መክፈቻ ላይ ባደረጉት ንግግር የገለጹት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ይህም ለአፍሪካ ችግሮች አፍሪካዊ መፍትሄ ለሚለው መርህ እውነተኛ ማሳያ ነው ብለዋል። አቶ ደመቀ በንግግራቸው ስለ ሰላም ስምምነቱ አተገባበርም አብራርተዋል።
I'm pleased to inform you that the implementation of the peace agreement is on course.
የሰላም ስምምነቱ ትግበራ በሂደት ላይ መሆኑን ላሳውቃችሁ እወዳለሁ። ስምምነቱን ሙሉ በሙሉ ለመተግበር ጥረታችንን በእጥፍ እያሳደግን ነው። ወደ ክልሉ ሰብአዊ እርዳታ በፍጥነት ማድረሳችንንም ቀጥለናል። በግጭቱ ምክንያት የተቋረጡ አገልግሎቶችን ወደ ነበሩበት የመመለስ እርምጃዎችን ወስደናል። የስምምነቱን ትግበራ ሂደት ከሚከታተለው የአፍሪካ ህብረት ኮሚሽን ቡድንም ጋር እየሰራን ነው። በአፍሪካ ህብረት ላይ ያለን እምነት ባለፉት 2 አመታት ስለተረጋገጠልን እናመሰግናለን። ኢትዮጵያ ግጭቱን እንድትፈታ ድጋፍ ያደረጉ አካላትን ሁሉም እናመሰግናለን ነው ያሉት። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ባደረጉት ንግግር ደግሞ ህብረቱ ባለፈው የአውሮፓውያን አመት ኢትዮጵያን ጨምሮ በአህጉሪቱ የተለያዩ አካባቢዎች ሰላምና መረጋጋትን ለማስፈን በሚደረግ ጥረት ተጠምዶ እንዳሳለፈ ገልጸዋል።
has pursued relentlessly its effort in order to ensure
የአፍሪካ ህብረት በአህጉሪቱ ሰላም እንዲሰፍን ባለፈው አመት ያለማቋረጥ ጥረት ሲያደርግ ነው የቆየው። በኢትዮጵያ እርቅ እንዲፈጸምና ሰላም እንዲወርድ በማድረግ ሂደት አስተዋጽኦ አበርክቷል። በሱዳን ያለውን ችግርም ከኢጋድና ከተባበሩት መንግስታት ጋር በመሆን በሶስትዮሽ መንገድ እንዲፈታ ለማድረግ እየሰራን ነው። በታላላቅ ሀይቆች ቀጣና በመስራቅ ዲሞክራሲያዊት ሪፐብሊክ ኮንጎም ሰላም እንዲወርድ በአፍሪካውያን የሚመራ አፍሪካዊ መፍትሄ ላይ አተኩረን በሁለት መንገድ እየሰራን ነው ነው ያሉት። በሌላ በኩል በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር የተቋቋመው ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን የሰላም ሂደቱን ትግበራ ሊያስተጓጉል ይችላል ሲሉ አቶ ደመቀ መኮንን ተናግረዋል። የኢትዮጵያ መንግስት በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮና በኢትዮጵያ ሰብአዊ መብቶች ኮሚሽን ጣምራ የምርመራ ቡድን የቀረበለትን ምክረ ሐሳብ መነሻ በማድረግ በሰሜኑ ጦርነት ለተፈጸሙ የሰብአዊ መብት ጥሰቶች ተጠያቂነትን ለማስፈን እርምጃ ከጀመረ በኋላ የተቋቋመ ያሉት የተባበሩት መንግስታት የሰብአዊ መብቶች ምክር ቤት የምርመራ ቡድን የሰላም ስምምነቱን ትግበራ ሊጎዳ ይችላል ብለዋል አቶ ደመቀ በንግግራቸው። በመሆኑም የኢትዮጵያ መንግስት የተመድ የሰብአዊ መብቶች ምክር ቤት የኮሚሽኑን የስራ ውል እንዲያቋርጥ የሚጠይቅ የውሳኔ ሐሳብ ማዘጋጀቱን ተናግረዋል።
This commission could undermine the AU-led peace process and the implementation of the peace agreement.
ይህ ኮሚሽን በአፍሪካ ህብረት የሚመራውን የሰላም ሂደትና የሰላም ስምምነቱን አተገባበር ቁጣ ቀስቃሽ በሆኑ ንግግሮች ሊያዳክም ይችላል። የብሔራዊ ተቋማትን ጥረትም ሊያዳክም ይችላል። ኢትዮጵያ ዓለም አቀፍ ግዴታዋን ትወጣለች። የዚህን ኮሚሽን ተግባር በመቃወም ኃላፊነቷን እየሸሸች አይደለም። ለተፈጸሙት የሰብአዊ መብት ጥሰቶች ሁሉ ተጠያቂነትን እናረጋግጣለን። ኢትዮጵያ ምክር ቤቱ የኮሚሽኑን የስራ ውል እንዲያቋርጥ የውሳኔ ሐሳብ ያዘጋጀችው በኮሚሽኑ ስራ ላይ ተቃውሞ ስላለን ነው። ይህ የውሳኔ ሐሳብ በመጪው የምክር ቤቱ ስብሰባ ላይ ይቀርባል። ኢትዮጵያ ይህ የተከበረው አካል የውሳኔ ሐሳባችንን እንዲደግፍና ይህንን የኮሚሽኑን ያልተፈቀደ ተግባር ለማቆም እንዲረዳን ትጠይቃለች ነው ያሉት። በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር በተመድ የሰብአዊ መብቶች ምክር ቤት ታሳስ 2014 ዓ.ም ላይ የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ባለፈው መስከረም ወር ላይ ባወጣው ሪፖርት በጦርነቱ ለተፈጸሙ አብዛኛው የሰብአዊ መብት ጥሰቶች የኢትዮጵያ መንግስትን ተጠያቂ ማድረጉ ይታወቃል። ይሁን እንጂ የኢትዮጵያ መንግስት ሪፖርቱን ሙሉ በሙሉ እንደማይቀበል ሲገልጽ፣ ህወሓት በበኩሉ ከጥቂት ነጥቦች ውጭ ሪፖርቱን በአብዛኛው እንደሚቀበል በወቅቱ አስታውቋል። ምንም እንኳን የኢትዮጵያ መንግስት የኮሚሽኑ የስራ ዘመን እንዳይራዘም ብርቱ ጥረት ቢያደርግም 47 አባል አገራት ያሉት የሰብአዊ መብቶች ምክር ቤት የኮሚሽኑን የስራ ዘመን በሁለት ድምጽ ብልጫ ለአንድ አመት ማራዘሙ ይታወቃል። በዚህ ሂደት የምክር ቤቱ አባል የሆኑ ሁሉም የአፍሪካ አገራት የኮሚሽኑ የስራ ጊዜ ሊራዘም አይገባም በማለት ድምጻቸውን መንፈጋቸው ይታወቃል። ከሰላም ስምምነቱ በኋላ በኢትዮጵያ መንግስትና በህወሓት መካከል ያለው መተማመን እያደር እየጨመረ ቢመጣም የኢትዮጵያ መንግስት ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን የስራ ውል እንዲቋረጥ አቀረብኩ ያለውን የውሳኔ ሐሳብ በተመለከተ ግን የኮሚሽኑ ደጋፊ የሆነው ህወሓት እስካሁን የሰጠው አስተያየት የለም። አቶ ደመቀ መኮንን ዛሬ ባደረጉት ንግግር የአፍሪካ ሰብአዊ መብቶች ኮሚሽን በሰሜን ኢትዮጵያው ጦርነት ወቅት የተፈጸሙ የመብት ጥሰቶችን ለመመርመር በተናጠል እንዳቋቋመ የገለጹት አጣሪ ኮሚሽንም የተናጠል የምርመራ ስራውን ሊያቆም ይገባል ብለዋል።
ዛሬ ተጀመረው የውጭ ጉዳይ ሚኒስትሮች የሚሳተፉበት 42ኛው የአፍሪካ ህብረት ስራ አስፈጻሚዎች ምክር ቤት ስብሰባ እስከ ነገ የሚቀጥል ይሆናል። ምክር ቤቱ በሁለት ቀናት ቆይታው በዋናነት በህብረቱ የተለያዩ ጉዳዮች ላይ በመወያየት የፊታችን ቅዳሜና እሁድ ማለትም የካቲት 11 እና 12 ለሚካሄደው የአፍሪካ ህብረት 36ኛው መደበኛ የመሪዎች ጉባኤ የተለያዩ አጀንዳዎችን የውይይት ሐሳቦችን ማዘጋጀት ዋነኛ ተልእኮው ነው። የዘንድሮው የአፍሪካ ህብረት መሪዎች ጉባኤ የአፍሪካ አህጉራዊ ነጻ የንግድ ቀጠና ትግበራን ማፋጠን በሚል መሪ ቃል የሚካሄድ ነው። ይህ የአህጉሪቱ ነጻ የንግድ ቀጠና ትግበራ ከ10 ዓመት በፊት ይፋ የተደረገውንና በ2063 ማለትም ከ50 ዓመት በኋላ የተዋሃደች ሰላማዊና የበለጸገች አፍሪካን እውን የማድረግ ግብ ያለውን አጀንዳ 2063 ተግባራዊ ለማድረግ ከሚያስችሉ መንገዶች አንዱ ተደርጎ የሚወሰድ ነው። ይሁን እንጂ የመሪዎቹ ስብሰባ ከዚህ ነጥብ ይልቅ በዋናነት የአህጉሪቱ ወቅታዊ ብቻ ሳይሆን ቋሚ ፈተና በሆነው ሰላምና ጸጥታ እንዲሁም ሌሎች የሽብርና መሰል ጉዳዮች ላይ ዋነኛ ትኩረቱን እንደሚያደርግ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ ከአፍሪካ ህብረት አዲስ አበባ።
በተከታይ ወደ ትግራይ ክልል ስናልፍ በትግራይ ክልል ጊዜያዊ ክልላዊ መንግስት ለማቋቋም ኮሚቴ ተዋቅሮ እየተሰራ መሆኑ ተገልጿል። የኮሚቴው ሰብሳቢ ሌተናንት ጀነራል ታደሰ ወረደ በትግራይ ክልል የሚዋቀረው ጊዜያዊ ክልላዊ መንግስት ሁሉን ያካተተ እንዲሆን እየሰራን ነው ብለዋል። ጊዜያዊ መንግስቱን የሚያቋቁመው ኮሚቴው 9 አባላት እንዳሉት የገለጹት ጀነራሉ ይህ ኮሚቴ በቅርብ ጊዜያት ከተለያዩ አደረጃጀት ጋር ምክክር እንደሚያደርግና በቀጣይ ሳምንትም ኮንፈረንስ እንደሚያካሂድ ገልጸዋል። በጉዳዩ ላይ በክልሉ የሚገኙ የፖለቲካ ፓርቲዎችን አስተያየትም አካቶ ሙሉጌታ ጽብሃ ተከታዩን ዘገባ ልኳል።
በትግራይ ክልል ጊዜያዊ መንግስት እንዲመሰረት የተዋቀረው ኮሚቴ ሰብሳቢ ሌተናንት ጀነራል ታደሰ ወረደ ኮሚቴው 9 አባላት እንዳሉት ገልጸው 3 ከትግራይ ኃይሎች፣ 3 ከህወሓት፣ 3 ደግሞ ከምሁራን የተወከሉ ናቸው ብለዋል። ጀነራሉ በዛሬው ዕለት የጊዜያዊ ክልላዊ መንግስት ምስረታ አስመልክቶ ለክልሉ መገናኛ ብዙሃን በሰጡት መግለጫ በፕሪቶሪያ ስምምነት መሰረት ጊዜያዊ ክልላዊ መንግስት ለማቋቋም እየተሰራ ነው ብለው በዚህ ጉዳይ ከፌዴራሉ መንግስት ጋር ጥሩ መግባባት ላይ ደርሰናል በማለት ገልጸዋል። በዚህ ሳምንት ከፓርቲዎች፣ ሲቪክ ማህበራትና ከዲያስፖራ ማህበረሰብ ጋር በጉዳዩ ላይ ምክክር እናደርጋለን ብለዋል።
ተጋሩ እርስ በርስ ተግባብቶ የሚያዘጋጁት ነው የሚሆነው እና ይህን ከማዘጋጀት አንጻር አዘጋጅ ኮሚቴው ተሰይመናል። ይሄኛውን ከማድረግ አንጻር ማለት ነው። ስለዚህ በዚህ ቀናት፣ በዚህ ሳምንት እስከ መጨረሻው ሳምንት ድረስ ከተለያዩ የህብረተሰብ ክፍሎችና ፖለቲካዊ ፓርቲዎች ጋር ምክክር እናደርጋለን። በሚቀጥለው ሳምንት ደግሞ ኮንፈረንስ አዘጋጅተን ሰነዱን እንጨርሳለን ማለት ነው።
የሚመሰረተው ጊዜያዊ ክልላዊ መንግስት አካታችና ዲሞክራሲያዊ እንዲሆን ትኩረት አድርገን እየሰራን እንገኛለን ሲሉ ሌተናንት ጀነራል ታደሰ ወረደ ገልጸዋል።
ሁሉም መደረግ ያለበት ነገር እናደርጋለን። ሂደቱ ግልጽነት እንዲኖረው፣ ዲሞክራቲክ እንዲሆን፣ አሳታፊ እንዲሆን እናደርጋለን። መሰረታዊ የሆኑ እነዚህን የሚመለከቱ ስራዎችም ሰርተን ነው ከሚቀጥለው ሳምንት ምንደርሰው።
በትግራይ ክልል ያለው የመንግስት ሰራተኛና ጡረተኛ ደሞዝና የጡረታ አበል ሳይከፈለው ወራት አልፎ አመታት መቆጠር ጀምረዋል ብለው ይህ አገልግሎት እንዲጀመር የጊዜያዊ ክልላዊ መንግስት ማቋቋም ሂደቱ በአስቸኳይ ሊፈጸም ይገባል ብለዋል። በዚህ ሂደትም ሁሉ የኢትዮጵያ ህዝብ አጋዥ ሊሆን ይገባል ብለዋል። ሌተናንት ጀነራል ታደሰ ወረደም
የመንግስት ምስረታ ሂደት ማንም ህዝብ ጋር ሆስቲሊቲ የሚፈጥር ነገር አይደለም። በሁሉም የኢትዮጵያ ህዝቦችን መደገፍ ያለበት ነው የሚሆነው። በተቻለ መጠን ሁሉም እንዲማርበት የሚያስችል አይነት ሂደት እንዲሆን ሁሉም ጥረት እናደርጋለን።
የሚመሰረተው ጊዜያዊ ክልላዊ መንግስት ለይምሰል ለጥገና ሳይሆን የትግራይ ህዝብ ፍላጎት የሚመልስ እንዲሆን ነው የምንሰራው ሲሉ የጊዜያዊ ክልላዊ መንግስት ምስረታ ኮሚቴ ሰብሳቢው ገልጸዋል። ውድብ ናጽነት ትግራይ፣ ህወሓትና የፌዴራሉ መንግስት የሚመሰርቱ ሳይሆን ሁሉም በትግራይ ያሉ የፖለቲካ ኃይሎች የተካተቱበትና ሁሉም በእኩልነት የሚሳተፉበት ጊዜያዊ መንግስት በአስቸኳይ እንዲቋቋም ጠይቋል። የፓርቲው የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገብም የጊዜያዊ ክልላዊ መንግስቱ የስልጣን ወሰን መታወቅ አለበት፣ እንዲሁም የስልጣን እድሜው አጭርና በግልጽ ሊቀመጥ ይገባል ብለው በጊዜያዊ ክልላዊ መንግስቱ የሚሳተፉ አካላት ማንንም የአብላጫ ድምፅ የሌለበት ሊሆን ይገባል ብለዋል። የጊዜያዊ ክልላዊ መንግስት የሚያቋቁመው ኮሚቴ አባላትም ለአንድ ፓርቲ ያደሉ ናቸው በማለት ዶክተር ደጀን ተቃውመዋል።
በኮሚቴ ውስጥ ያሉ ሰዎች ምናልባት ከሰራዊቱ ውስጥ ካሉት አንዱ አናውቅም፣ ወሽ ገብረ ለትፌል ፌዴሬሽን ይሄ ነው ማለት ባንችልም፣ ሌሎቹ ግን የሚታወቅ ነገር ስላለ ወይ በቀጥታ ወይ በተዘዋዋሪ በትፒኤልኤፍ የተመረጡ ስለሆነ ኮሚቴው ሙሉ ለሙሉ የትፒኤልኤፍ እንደሆነ ነው የምናውቀው፣ የህወሀት እንደሆነ ነው የምናውቀው። ስለዚህ አካታች አይደለም፣ ገለልተኛ አይደለም፣ ነፃ አይደለም እና በትፔሌክ ሰዎች የተቋቋመ የተዋቀረ ኮሚቴ የሚያቋቁመው ጊዜያዊም ይሁን የሽግግር መንግስት ደግሞ ነፃና ገለልተኛ ወይም ሁሉንም ያካተተ ያቀፈ ሊሆን ይችላል የሚል እምነት የለንም። ሌሎች ፓርቲዎች ታዳሚ ሆነው በግብዣ መልክ ነው በጥሪ መልክ ተደርጎላቸው እንደተሳትፎ ነው የተጠሩት። በተሳትፎ ውስጥ ይህን ኮንሰርን ይዘን የምንቀርብ መሆናችንን ሊገልጽ ይፈልጋል።
የአርና ለሉዓላዊነትና ዲሞክራሲ ፓርቲ ባለፈው ሳምንት ባወጣው መግለጫ በበኩልም በትግራይ ክልል ጊዜያዊ አስተዳደር ማቋቋም የሰላም ሂደቱን ብቻ ሳይሆን በቀጣዩ የክልሉ የፖለቲካ አካሄድ ላይ አስተዋጽኦ እንደሚኖረው ፓርቲው ገልጾ የሰላም ስምምነቱ ተፈራራሚዎች በተናጠል ወይም በጋራ የሚያደርጉት የጊዜያዊ መስተዳደር ማቋቋም እንቅስቃሴ ዘላቂና አስተማማኝ ሰላምና ዲሞክራሲ ሊያረጋግጥ አይችልም ብለዋል። በፕሪቶሪያው ስምምነት መሰረት አካታች የተለያዩ አስተሳሰቦችና ፍላጎቶች ያላቸው ባለድርሻ አካላት የተሳተፉበት ጊዜያዊ አስተዳደር ምስረታ ሊኖር ይገባል ሲል ገልጿል። ሳልሳይ ወያነ ትግራይ በበኩሉ ትናንት ባወጣው አጭር የጽሑፍ መግለጫ በትግራይ አቃፊና አካታች የሽግግር ጊዜ እንዲኖር እየገለጸ መቆየቱ አስታውቆ ይህ ባለመተግበሩ ህዝቡ ወደ ከፋ ችግር ገብቷል ብለዋል። አሁንም ሁሉም ኃይሎች ያካተተ አቃፊ ሂደት መኖር እንዳለበት ፓርቲው ያምናል ብሎ በአንድ ወገን የሚወሰን የትግራይ መጻኢ ዕድልም ተቀባይነት የለውም ብሏል። የአንድ አካል ውግንና ከያዙ ኮሚቴዎች ጋርም ግንኙነት የለንም ሲል ፓርቲው ገልጿል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
በተከታዩ ዘገባ የምናልፈው ደግሞ ወደ ደቡብ ይሆናል። ጥር 29/2015 ዓ.ም በደቡብ ክልል 6 ዞኖችና 5 ልዩ ወረዳዎች በተካሄደው ውሳኔ ህዝብ በአንዳንድ ድምጽ መስጫ ጣቢያዎች ከታዩ የምርጫ ህግ ጥሰቶችና ጉድለቶች ውጪ ሰላማዊ የድምጽ አሰጣጥ መደረጉን የኢትዮጵያ ሲቪል ማህበራት ድርጅት ህብረት ለምርጫ አስታወቀ። ህብረቱ 436 ተቀማጭና 76 ተንቀሳቃሽ ታዛቢዎችን ማሰማራቱን ገልጾ የመጀመሪያ ደረጃ ሪፖርት አውጥቷል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ዳይሬክተር አቶ አበራ ኃይለ ማርያም ህብረቱ በታዘበባቸው ምርጫ ጣቢያዎች ድምጽ በሚሰጥበት ወቅት የህግ ጥሰቶች መፈጸማቸውን ለቪኦኤ በስልክ ተናግሯል። ከነዚህ ጉድለቶች ውጪ ግን ምርጫው ሰላማዊ በሆነ መንገድ መካሄዱን ገልጿል። ውሳኔ ህዝቡ በ3770 የምርጫ ጣቢያዎች የተደረገ ሲሆን ሁሉንም ጣቢያዎች እንዳልታዘቡ አስታውቀው የተገኙባቸውን የምርጫ ጣቢያዎችን ዝግጅት፣ የድምፅ አሰጣጥ አጀማመርና ሂደቱን፣ የድምፅ መስጫ ኮረጆ አዘጋጉን፣ ውጤት ቆጠራ፣ ውጤት ማጣራትና አለጣጠፉን መታዘባቸውን ተናግሯል።
እነዚህ መለኪያዎቻችን ናቸው። ስለዚህ በእነዚህ መስፈርቶች መሰረት ምን ሆኗል የሚለውን ነው ሪፖርታችን። አሁን በዝርዝር ልሄድበት አልችልም። በጣም ብዙ ዝርዝሮች ነው እንዳየኸው አንተም እጅ ላይ ያለ ሪፖርቱ። እነዚህን በሚመለከት በፐርሰንቴጅም በቁጥርም ካሰማራናቸው ታዛቢዎች የተገኙ ግኝቶችን ነው የሚያሳየው ማለት ነው። ምን ያህል ከህጉ ጋር ኮምፕሌንስ እንዳላቸው፣ ከህጉ ጋር በተጣጣመ መንገድ መፈጸማቸውን አለመፈጸማቸውን ነው ሪፖርታችን የሚያመለክተው።
የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ድምፅ አሰጣጡን የሚመዝንበት የተለያዩ መስፈርቶችና መለኪያዎች እንዳሏቸው ተናግረው 512 ተቀማጭና ተንቀሳቃሽ ታዛቢዎች በተቀመጡ መስፈርቶች መሰረት አግባብነታቸውን መርምረዋል ሲሉም ተናግሯል። አሳሳቢ ያሏቸውንም 24 ሁኔታዎችን የዘረዘረው የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ እነዚህ ህገወጥ ያሏቸው ድርጊቶችና ጥሰቶች አግባብነት ባለው አካል ክትትልና ምርመራ እንዲደረግባቸው አሳስቧል።
አሳሳቢ ሁኔታዎች ችግሮች ማለት ነው። በዚህ የድምፅ አሰጣጥ ሂደት ህብረት ለምርጫ ታዝቦ ነቅሶ ያወጣቸው ችግሮች ናቸው እና እነዚህ ችግሮች ናቸው እንደ ጉድለት ያየናቸው። ከዛ በላይ ያሉት ነገሮች ችግር የለባቸውም። አይሳው በተሟላ መልክ ከምርጫ ህጉ ጋራ ከሞላ ጎደል የተከናወኑ ናቸው። እነዚህም በግልጽ የሚታዩ ስህተቶች ናቸው። እነዚህን ስህተቶች ነው ለይተን ያወጣናቸው። ለምሳሌ ይችላል አንድ ሰው ባለስልጣን ሊገባ ይችላል። ነገር ግን ችን ስራ ከማከናወን ድምፅ ከመስጠት ችን ዛ መቆየት የለበት። እንዲህ አይነት ነገሮች ተከስተው ቀላል በማይባል ቁጥር የድምፅ መስጫ ጣቢያ ታዝበናል። የድምፅ መስጫ ሳጥን መሙላትን ለምሳሌ እንደ አብነት መጥቀስ እንችላለን። በጋሞ ዞን ጋራሴ በሚገኝ አንድ የምርጫ ጣቢያ የድምፅ ጣቢያ አስፈጻሚዎች በጥቅም ላይ ያልዋሉ የድምፅ መስጫ ወረቀቶች ላይ ምልክቶችን በማድረግ ወደ ድምፅ መስጫ ሳጥን አስገብተዋል። እኛ እንግዲህ በደረስንበት ይሄ ነው አንድ ለምሳሌ። እነዚህን የመሳሰሉትን ነገሮች ነው 24 ኢንሲደንቶች ወይም ደግሞ ክስተቶች ከህግ አግባብ ውጭ የተፈጸሙ ለይተን አውጥተናል።
ህብረቱ አሳሳቢ ሁኔታዎች ብሎ ከዘረዘራቸው ውስጥ የድምጽ መስጫ ቁሳቁስ ጉድለት፣ ያልተፈቀደላቸው ግለሰቦች በምርጫ ጣቢያ ውስጥ መገኘት፣ የምርጫ ቅስቀሳ ማድረግ፣ የድምጽ መስጫ ሳጥን መሙላት፣ ከህግ አግባብነት ውጭ ድምጽ መስጠት፣ ያልተገባ የአስፈጻሚዎች ጣልቃ ገብነትና በመራጭነት ያልተመዘገቡ ሰዎች ድምጽ መስጠት እንዲሁም ሌሎችም ይገኙበታል። አቶ አበራ የህግ ጥሰት ተፈጽሞባቸዋል ያሏቸውንም ምርጫ ጣቢያዎች ገልጿል።
በደራሽ ነው ውዩ ወረዳዊ በሚገኝ አንድ የምርጫ ጣቢያ የድምጽ መስጫ ጣቢያ የጣቢያው የምርጫ አስፈጻሚዎች መራጮች ለማን ድምጽ ለመስጠት እንዳለባቸው ትዕዛዝ ሲሰጡ እንደነበር የትዝብት ግኝታችን ያሳያል። ይሄ አንድ ጥሰት ነው። በመራጮ መዝገብ ላይ የሌሉ ሰዎች ድምፅ እንዲሰጡ ተደርጓል። በቡርጂ ልዩ ወረዳ በሚገኝ አንድ የድምፅ መስጫ ጣቢያ የህብረቱ ታዛቢ ሪፖርት ባደረገው መሰረት የድምፅ መስጫ ካርድ የያዙ ቢያንስ 8 ግለሰቦች ስማቸው በመራጮ መዝገብ ላይ ባይገኝም ድምፅ ሲሰጡ ፈቅዷል። ይሄ ጥሰት ነው አይደለም? የህግ ጥሰት ነው ማለት ነው። በወላይታ ዞን ጦራ ቀበሌ በሚገኝ አንድ የድምፅ መስጫ ጣቢያ በመራጮ መዝገብ ላይ የሌሉ 12 ሰዎች ድምፅ እንዲሰጡ ተፈቅዷል። እነዚህ ናቸው እንግዲህ ህግ ጥሰት የምንላቸው ማለት ነው። አንዳንድ የወረዳ አስተዳዳሪዎች፣ የቀበሌ አስተዳዳሪዎች እንደዚሁም የገዢ ፓርቲ አባላት የነበሩ ሰዎች በድምፅ መስጫ ጣቢያ ውስጥ መገኘታቸውን፣ ይሄ ሁሉም ቦታ አይደለም፣ ቦታዎቹ ተለይተዋል፣ በሪፖርታችን ላይ በግልጽ ተመልክቷል ማለት ነው።
ህብረቱ ከህዝበ ውሳኔ የድምፅ መስጫ ዕለት በኋላም ያለውን የምርጫ ሂደት የሚከታተል 50 ታዛቢዎችን አሰማርቶ መከታተል መቀጠሉን ገልጸው ውሳኔ ህዝቡን የተመለከተ የፖለቲካ ምህዳር ዝርዝር የምርጫ ህግ ማዕቀፍ ተጨማሪ ጥናቶችና አሁን የተደረሰባቸውን ግኝቶችን የሚተነትን ዝርዝር ሪፖርት እንደሚያወጣም ጠቅሷል። ውሳኔ ህዝቡ ጥር 29 2015 ዓ.ም በደቡብ ክልል በሚገኘው በወላይታ፣ በጋሞ፣ በጌዲዮ፣ በጎፋ፣ በኮንሶ፣ በደቡብ ኦሞ ዞኖች፣ በቡርጂ፣ በደራሼ፣ በባስኬቶ፣ በአማሮና በአለልዩ ወረዳዎች መካሄዱ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋ
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአማርኛ ቋንቋ አገልግሎት ስርጭታችንን ነው። ወደ ተከታዩ ዘገባ ስናልፍ ደግሞ ወደ ራሽያና ዩክሬን እንመለከታለን። ክሬምሊን በዩክሬን ላይ ወረራ ካካሄደች ወዲህ ለሩሲያና ለቻይና ያለው ዓለም አቀፋዊ አመለካከት በአፍሪካም ጭምር መቀየሩን የሙኒክ ደህንነት ኮንፈረንስ ያወጣው ዓመታዊ ሪፖርት ያሳያል። የአፍሪካ ሀገራት በምዕራቡ ዓለም ላይ ያላቸው ቅሬታ ቤጂንግ ወይም ሞስኮ በዓለም አቀፉ ስርዓት ላይ የበለጠ ተጽዕኖ እንዲያሳድሩ ፍላጎት እንዳላመጣም ሪፖርቱ አመልክቷል። መሐመድ ዩሱፍ ከናይሮቢ ያደረሰን ዘገባ ተከታዩ ነው። ሙኒክ ኮንፈረንስ የተሰኘ በዓለም አቀፍ ደህንነት ላይ ያተኮረ ዓመታዊ መድረክ ያወጣው 176 ገጽ ያለው ሪፖርት አፍሪካ በቻይናና በሩሲያ የሚመራ ዓለም አቀፋዊ ስርዓት የመደገፍ ፍላጎት እንደሌላት ገልጿል። ሪፖርቱ እንዳመለከተው የአፍሪካ ሀገራት በራሽያና በቻይና ላይ ያላቸው አመለካከት እየተቀየረ የመጣው ሞስኮ በጎረቤት ሀገሯ ዩክሬን ላይ ባካሄደችው ወረራ ምክንያት ነው። አንዳንድ ተቺዎች የአፍሪካ መንግስታት የሩሲያን ጥቃት በመቃወም ድምጽ ባለማሰማታቸውና በኢኮኖሚም ሆነ በዲፕሎማሲያዊ መንገድ ሀገሪቷን ለመነጠል ፈቃደኛ ባለመሆናቸው ይከሷቸዋል። እንደ አውሮፓውያን አቆጣጠር በ2022 የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባካሄደው የድምጽ አሰጣጥ ስነ ስርዓት 38 የአፍሪካ ሀገራት የሩሲያን ጦርነት ሲያወግዙ 16 ሀገራት ደግሞ ድምጸ ተአቅቦ አድርገዋል። ዴቪድ ኦቶ በአፍሪካ ደህንነት ጥናት ማዕከል የደህንነትና መከላከያ ትንተና ክፍል ኃላፊ ሲሆኑ የአፍሪካ ሀገራት ባለም አቀፍ ስርዓት ውስጥ የሚያሳዩት ባህሪ ብዙ ሰዎችን ግራ ያጋባል ይላሉ።
There's a confusion between internal interest and support. You know, African countries are more now focusing on their own interests.
በውስጣዊ ፍላጎትና ድጋፍ መካከል ግራ የመጋባት ሁኔታ አለ። የአፍሪካ ሀገሮች አሁን የሩሲያን ወይንም የቻይናን ጂኦፖለቲካል ስትራቴጂ ከመደገፍ ይልቅ በራሳቸው ፍላጎት ላይ ነው ትኩረት ያደረጉት። ሁሉም ሀገር በራሱ ፍላጎት ላይ ማተኮር አለበት። አሁን ያለው ልዩነት ግን ብዙ የአፍሪካ ሀገራት ራሳቸውን ችለው ምርጫቸውን እየተከተሉ በመሆኑ ይመስለኛል።
ጥናቱን ያጠኑት ባለሙያዎች እንዳመለከቱት ቻይናና ሩሲያ በዓለም አቀፍ ደህንነትና የኢኮኖሚ መስኮች ለሚመኙት የበላይነት የተወሰነ ድጋፍ ቢያገኙም አብዛኞቹ ሀገራት ግን አምባገነን በሆኑ ሀገራት መመራት አይፈልጉም። የጥናቱ ጸሐፊዎች አፍሪካ በምዕራባውያን ሀገሮች በሚመራው የዓለም ስርዓት ደስተኛ ለመሆናቸውን አመልክተው ያም ሆኖ ግን ሩሲያና ቻይና በዓለም አቀፍ ስርዓቱ ላይ ከፍተኛ ተጽዕኖ ማሳደራቸውን ግን ይቃወማሉ ብለዋል። ናቱሊያ በቻይና አፍሪካ ግንኙነት ዙሪያ ያጠኑ ባለሙያ ሲሆኑ ቻይናና የአፍሪካ አህጉር ለህልውናቸው የማይመቻቸውን አንዳንድ ዓለም አቀፍ ተቋማት ለመቀየር እየተባበሩ ነው ይላሉ።
The Chinese government has been able to leverage African grievances with the current international system.
የቻይና መንግስት አፍሪካ አሁን ባለው ዓለም አቀፍ ስርዓት ላይ ያላትን ቅሬታዎች በመጠቀም ከአፍሪካ ሀገራት ጋር ዲፕሎማሲያዊና ፖለቲካዊ ትስስር ለመፍጠር እየሞከረ ነው። ቻይና አሁን ማድረግ የምትፈልገው ያለውን ዓለም አቀፍ ስርዓት እየመረጠች በመትፈልገው መልኩ ማስተካከል ነው። የዓለምን ስርዓት ለመቀየር በመታደርገው ጥረት ደግሞ ቻይና የአፍሪካ ሀገሮችን ድጋፍ አግኝታለች።
ቻይና አፍሪካ አባል የሆነችባቸው እንደ የሸንጋይ የትብብር ድርጅትና ዓለም አቀፍ የደህንነት ተነሳሽነት የመሳሰሉ ተቋማትን መስርታ በዓለም አቀፍ ስርዓት ውስጥ ያላትን ተጽዕኖና ውክልና ለማሳደግ ግፊት እያደረገች ነው። በጆሃንስበርግ ዩኒቨርሲቲ የቻይናና አፍሪካ ግንኙነት ጥናት ማዕከል ኃላፊ የሆኑት ዴቪድ ሞኒያን እንደሚሉት አፍሪካ ለሁሉም ማህጎራትና ሀገራት ፍትሃዊ የሆነ የዓለም ስርዓትን ትመርጣለች።
We want order in which it's an order in which resources are distributed fairly within
እንደ ዓለም ንግድ ድርጅት ያሉ ዓለም አቀፍ የተሰሰር መዋቅሮች ስር ሀብት በእኩልነት የሚከፋፈልበት የዓለም ስርዓት እንፈልጋለን። እነሱ ራሳቸው ለራሳቸው የርሻ ምርት ድጎማ ያደረጉ መንግስታት ድጎማ ማድረግ የለባቸውም የሚሉ ሀገሮች ሊኖሩ አይገባም። ስለዚህ አፍሪካ የምትፈልገው ለማግኘት አቅሙ ባይኖራት እንኳን ጉዳዩን ግን ማንሳቷን ትቀጥላለች።
የሙኒኩ ኮንፈረንስ ያወጣው ሪፖርት እንደሚለው አፍሪካ ድምጿ እንዲሰማና ዓለም አቀፍ ህጎችንና ደንቦችን በመቅረጽ ረገድ ሚና እንዲሰጣት ትፈልጋለች። በተከታይ ዘገባ ደግሞ ወደ አፍሪካ ህጉር እናቀናና ሁለት የኡጋንዳ ተቃዋሚ የምክር ቤት አባላት ከ17 ወራት እስር በኋላ መለቀቃቸውን እንመለከታለን። ሁለት ከፖለቲካ ተቃዋሚዎች ወገን የሆኑ የኡጋንዳ ምክር ቤት አባላት ደጋፊዎች በነፍስ ማጥፋት ወንጀል ተከሰው ለ17 ወራት እስር ላይ ከቆዩ በኋላ በዋስ መለቀቃቸውን ዜና በደስታ ነው የተቀበሉት። የተቃዋሚው ብሔራዊ አንድነት መድረክ ክሱ የመንግስቱን ተቺዎች ለማዳከም ታስቦ የተወጠነ ነው ሲል ባለስልጣናቱ ግን ውንጀላውን ያስተባብላሉ። ሁለቱ የፓርላማ አባላት ካሁን ቀደም በተደጋጋሚ የዋስትና መብት ተነፍገው የቆዩ መሆናቸውንና አሁንም ፍርድ የሚያገኙበት ቀን አለመቆረጡን ጠቅሳ ሀሊማ አቱማኒ ከኡጋንዳ ካምፓላ ያደረሰችንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ባቢ ዋይን ከሚመሩት ከተቃዋሚው ብሔራዊ አንድነት መድረክ ጋር የሆኑትን የሁለቱን የምክር ቤት አባላት ከትላንት በስቲያ ሰኞ ማምሻው ላይ ከእስር መለቀቅ ጊዜያዊ እፎይታ ሲሉ ነበር የተቃዋሚ መሪዎች የጠሩት። ካለፉት ቅርብ ወራት ወዲህ በጠበቆቻቸው አማካኝነት በተደጋጋሚ የዋስትና ጥያቄ ቢያቀርቡም ታሳሪዎቹ የምክር ቤት አባላት በምርመራው ሂደት ጣልቃ ይገባሉ በሚል አቃቤ ሕግ ጥያቄዎቹን ሲያግድ ቆይቷል። ሁለቱ የህግ አውጪዎች አለን ሴዋናያና መሐመድ ሴጊሪያን 17 ወራት ለዘለቀ ጊዜ የታሰሩባቸው ክሶች ግድያ፣ የግድያ ሙከራ ማድረግና በሽብር ድርጊቶች ተባባሪ መሆን የሚሉት ይገኙበታል። ክለሰቦቹ በወንጀል ተጠርጥሮ የተያዘ ሰው ለ6 ወራት እስር ላይ ከቆየ ወዲያውኑ የዋስትና መብቱ እንዲከበር የሚደነግግ ህግ ቢኖርም መብታቸው ሳይከበር ግን በቁጥጥር ስር እንደዋሉ እስካሁን ሊቆዩ ይችላሉ። ዋናው የጠቅላይ ፍርድ ቤት ዳኛ አልፎንሴ ኦዋኒዶሎ በያዝነው ወር መጀመሪያ ላይ ነው የሁለቱን ህግ አውጪዎች እንዲዘገይ የተደረገ ክስ አውግዘው መንግስት ተዘጋጀም አልተዘጋጀ ተከሳሾቹን የክስ ሂደት እንዲያስጀምር ሲሉ የጠየቁት። ዋናው ዳኛ በተጨማሪም የአቃቤ ህግ ጽፈት ቤት ማንንም ፍትህ በመንፈግ ተባባሪ እንዳይሆንም ሲሉ አስጠንቅቀዋል። በአገሪቱ ሸንጎ የተቃዋሚው ፓርቲ መሪ ማቲያስ ሙምፑንጋ በበኩላቸው የሁለቱን የህግ አውጪዎች ጉዳይ የወንጀል ክስ ጉዳይ መሆኑ አብቅቶ በፖለቲካ አመለካከታቸው ላይ ያተኮረ ክስ ሆነዋል ይላሉ።
They are out. They have temporary freedom.
we can speak about now the future and how we shall be able to deal with the charges when they are out.
እነሱ ወጥተዋል። ግዚያዊ ነጻነት አግኝቷል። አሁን ስለሚከተለው ሁኔታና ከሰዎቹን እንዴት ማስተናገድ እንደምንችል መናገር እንችላለን። እኔም ማውቀው ገጃ ካል ተጨባጭ ማስረጃ ቢኖር ኖሮ የነኚህ የሸንጓ አባላት በስር ማቆየት በወደደ ነበር። ይሁንና ካንዳ አመተኩል በላይ ጊዜ ውስጥ ለፍርድ ማቅረብ የሚያስችል ማስረጃዎችን ማሰባሰብ ያለመቻሉ እንደሚመስለኝ ከሰዎቹ ቀድሞውንም ለፖለቲካ ዓላማ ሲባል የተውጠነጠኑ ሊሆኑ መቻላቸው ነው የሚጠቁመው።
ሁለቱ ግለሰቦች ክሱ የቀረበባቸው በማዕከላዊ ኡጋንዳዎቹ የልዌንጎና ማሳካ አውራጃዎች እንደ አውሮፓውያን የዘመን አቆጣጠር በመጋቢትና ሰኔ 2021 መካከል በተፈጸመ የግድያ ወንጀል እጃቸው አለበት በሚል ነው። አብዛኞቹም አዛውንቶች የሆኑባቸው ጠቅላላ ቁጥራቸው 26 የሚደርሱ በአካባቢዎቹ የሚኖሩ የማህበረሰብ አባላት ናቸው በስለት ተወግተው የተገደሉት። የሁለቱ ጋውጮች ዋስትና ጥያቄ ቀረበው ታዲያ ጠበቆቻቸው እንዳመለከቱት እንክብካቤ የሚሹና በማረሚያ ቤት ውስጥም የማይረዱ የጤና እክሎች ስላሏቸው ነው። የህግ ጠበቃቸው ሳሙኤል ሙዬዚ እንደሚሉትም ሁለቱ ታሳሪ የፓርላማ አባላት ከእስር ቤት እንደወጡ አስቸኳይ የህክምና እርዳታ ወደሚያገኙባቸው ሆስፒታሎች በፍጥነት መወሰድ ነበረባቸው።
The Honorable Alan Sewanyana was ill and the Honorable Segirinya has been on and
የተከበሩ አለን ሲዋኒያና ታመሙ ነበር። እናም የተከበሩ ሲግሪኒያ ደግሞ አንዴ ሲታመሙ አንዴ ሻል ሲላቸው ይቆዩት ያስፈልጋቸው የነበረውን አይነት በቂ ህክምና ክትትል አልነበራቸው። በመሆኑም ለዚህ ነው ወደ አደባባይ ከመውጣት በፊት በፍጥነት መደረግ የነበረበት ትክክለኛ ጉዳይ ወደ ጤና ተቋም መውሰድ ይሆነው። መጠነኛ የስነልቦና እንክብካቤም ያስፈልጋቸው ነበር።
ይሁንና የኡጋንዳው ማረሚያ ቤቶች ቃል አቀባይ ፍራንክ ቤን ለአሜሪካ ድምጽ እንደሰጡት ገለጣ ግን ስለ ጤናቸው መታወክ የሚባለው የመንግስቱን ገጽታ ለማጥልሸት ሲባል ብቻ ነው።
እነዚህ ጥሩ ተደርገው የተቀመሙ የሐሰት ንግግሮች ናቸው። እነዚህ ሰዎች ግለሰቦቹ ወደ እስር ቤት ከመጡ አንስቶ ነው ይህንኑ እያሉ ማላዘን ያዙት። አንድ ዓመት አሳለፉ ሂደዋል። የእስር ቤቱ አያያዝ እነሱ እንደሚሉት መጥፎ ቢሆን ኑሮ ብዙዎቹ እስር ላይ ቆይተው መውጣት ባልቻሉ ነበረ። ነገር ግን ያገኙትን ግምት መወርወርና የፖለቲካ ማደናገሪያዎችን ማቅረቡን መቀጠል ይችላሉ።
ሁለቱ የፓርላማ አባላት የዋስ ጥያቄያቸው የተፈቀደው $5,460 ከፍለው እንዲሁም ፓስፖርታቸውን ለፍርድ ቤት እንዲያስይዙ ከተደረገ በኋላ ነው። በሌላ በኩል ለክሱ ቀጣይ ሂደት እስካሁን የተያዘ ቀጠሮ ያለመኖሩ ታውቋል።
እየተከታተላችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። አሁን ወደ ተከታዩ የዲሞክራሲ በተግባር መሰናዷችን ነው የምናልፈው። ከአፍሪካ ህብረት 36ኛው የመሪዎች ስብሰባ ጋር የመጀመሪያው የሁሉ አፍሪካዊነት ወይም ፓን አፍሪካኒዝም መድረክ እንደሚካሄድ ተገልጿል። መድረኩን የሚያዘጋጀው የአፍሪካ አመራር ልህቀት አካዳሚን ከአፍሪካ ሀገሮችና ህብረቱ ጋር እንደሚያስተዋውቅም ይጠበቃል። መድረኩ ሁሉ አፍሪካዊነትን እንደገና ነፍስ የሚዘራበትና ለተለዋዋጩ ዓለም በአዲስ ይዘትና መልክ የሚቀርብበት ይሆናል ሲሉ የአካዳሚው ዋና ጸሐፊ ተናግረዋል። መለስካቸው አመሃን የተከታተለው።
ባለፉት 60 ዓመታት ከተካሄዱት የሀገሪቱ መሪዎች ስብሰባ የዘንድሮውን ልዩ የሚያደርገው የመጀመሪያው ሁሉ አፍሪካዊነት ፓን አፍሪካኒዝም ማለት ነው መድረክ መካሄድ መጀመሩ መሆኑን የአፍሪካ አመራር ልህቀት አካዳሚ ዋና ኃላፊ ዶክተር ምህረት ደበበ ገለጹ። ሁሉ አፍሪካዊነትን ለተለዋዋጩ ዓለም እንደገና ማድስ በሚል መሪ ቃል የሚጀመረው ይህ መድረክ ከአፍሪካ መሪዎች 36ኛው ጉባኤ ጎን ለጎን እንደሚካሄድም ታውቋል። ይህ መድረክ በየዓመቱ የሚካሄድ እንደሚሆን እምነታቸውን የገለጹት ምህረት ደበበ በመድረኩ ከመላው ዓለም የተሰባሰቡ ምሁራን ጥናታቸውን የሚያቀርቡበት ይሆናል ብለዋል። ቪኦኤ በዚህኛው የመጀመሪያው መድረክ አካዳሚው የሚጠብቀው ተጨባጭ ውጤት ምንድን ነው ብሎ ለጠየቃቸውም የአካዳሚው ዋና ኃላፊ ምላሽ ሰጥተዋል።
አንደኛውና ዋነኛው ነገር አካዳሚውን እስካሁን ለአፍሪካ አንድነት ድርጅት የሚሆን ለአፍሪካ ሀገራት አላስተዋወቅ ነው ብዙ ስራ እየሰራን ስለነበር። ስለዚህ አንደኛው ትልቁ ነገር በአፍሪካ ሌቭል አካዳሚው እንዲታወቅ ማድረግ ነው። አፍሪካውያን ኦን እንዲያረጉት በተለይ ከአፍሪካ ህብረት ጋራ ፓርትነር በመሆን የሐሳብ ቋቱ እንዲሆን የምርምርና ጥናት የስልጠና ማዕከል እንዲሆን አካዳሚውን ከህብረቱ ጋር ማገናኘት ነው። ሁለተኛው የዚህ የፓን አፍሪካኒዝም ወይም ይሄ ሁሉ አፍሪካዊነት የደከመና ግራ ያጋባ ያለበት ጊዜ ስለሆነ ሁሉም ሀገር ወደ ውስጡ እየተመለከተ ውድድር ላይ ያተኮረበት ጊዜ ስለሆነ ይሄ ፎረም መነሻ ሆኖ ከዚህ በኋላ የአፍሪካ ህብረት ስብሰባው ሲካሄዱ አንዱ ትልቅ ሳይድ ኢቨንት ሳይሆን አንድ ፓራሌል ኢቨንት እንዲሆን ምናልባት ቀደም ተብሎ ጀምሮ 3 ቀን ቆይቶ ብዙ ሰዎች ተከራክረው ትልልቅ ሐሳቦች እየወጡ ህብረቱን ተጽዕኖ የሚያረግ እንዲሆን የዛ ፎረም የራዩ መነሻ እንዲሆን ነው ይሄንን የምናስበው።
ሁሉ አፍሪካዊነት ወይንም ፓን አፍሪካኒዝም ከድህረ ጸረ ቅኝ አገዛዝ የትግል ዘመን ማሸጋገርና ከዛሬው ዓለም ችግሮች ጋር ማዛመድም ሌላው አካዳሚው የሚጠብቀው ውጤት ነው ሲሉ ዶክተር ምህረት አብራርተዋል።
ሌላው ይሄ እንደ ግሪን ሌጋሲ ወይም አረንጓዴ አሻራ የአፍሪካውያን ችግር በአፍሪካውያን መፍታት የሚለው ሀሳብ የመሳሰሉ እንትኖች የአንድ ጊዜ ጉዳይ እንዳይሆኑና አህጉራዊ መልክ እንዲኖራቸው ፓን አፍሪካኒዝምን በጣም በድሮ ከቅኝ ግዛት ነጻ ከመውጣት አንጻር ሳይሆን አሁን ያሉብንን ችግሮች ከመፍታት አንጻር እንዲታይ የተሰሩ ክሪኤቲቭ ስራዎችን በማምጣት ማራባትና ማስፋፋት የሚፈጠርበት አካዳሚ እንዲሆን እንግዲህ ወደፊት የመሪዎች የአመራር ሚውዚየም ላይብረሪ ኮንቬንሽን ሴንተር በሚኖረን ጊዜ ተተኪ ህጻናትን ወጣቶችን እነሱም ኢቨንት እንዲኖራቸው የፓን አፍሪካኒዝም የማድረግ ተከታይ መሪዎችንም የማፍራት ሊሆን ነው። ስለዚህ ይሄ ሁሉ ሀሳብ አለው ለማለት ነው።
ሁሉ አፍሪካዊነትን ወይንም ፓን አፍሪካኒዝምን ኢትዮጵያውያን ከልባቸው ተቀብለው አያውቁም እያሉ አፍሪካውያን ወንድሞቻቸው ሲወቅሷቸው ይሰማል። ራሳቸውንም ከአፍሪካውያን ልዩ አድርገው ያሉ ይህን አስተሳሰብና ስሜት ከመድረኩም ሆነ ከሁሉ አፍሪካዊነት ጋር እንዴት ማስታረቅ ይቻላል? ምህረት ደበበ መልስ አላቸው።
አንዱ ከሱ በተጨማሪ የሚሉ ሲቸግራቸው ነው ፓን አፍሪካኒዝም ትዝ የሚላቸው እንጂ ሲደላቸው ነንም ብለው አያስቡም የሚባል እይታ አለ። አይ ቲንክ አዲሱ ትውልድ እንደዛ አይደለም። አሁን አዲሱ ትውልድ እርስ በርሱ ይጋባል፣ አፍሪካ ሄዶ ይሰራል። ይህ እየመጣ ያለው ትውልድ አፍሪካዊ አይደለውም የሚል ሀሳብ የለውም። የቀደመው የኢትዮጵያ ትውልድ በተለይ ሁለትነቱ ያሰቃየዋል። ከአፍሪካዊነቱም የሆነ ቦታ ይፈልገዋል፣ ግን ደግሞ ዩኒክ ነን እኛ አይደለንም የሚለውንም ነገር ሴንቲመንቱ አለ። አይ ቲንክ ያ ሴንቲመንት ግን በዚህኛው ትውልድ እየጠፋ የሚመጣ ይመስለኛል። ሌላው ነገር ግን ይሄ ራሱ ኢሹ ሆኖ እዚህ አካዳሚ ውስጥ መነሳት አለበት። አፍሪካውያን ነን እኛ ከሚለው ጥያቄ መጀመር ከሆነን እንደ አፍሪካዊ ነው እየኖርን ያለ ነው። ለፓን አፍሪካኒዝም እኛ ለነጻነት ብዙ አስተዋጽኦ አድርገናል እንላለን፣ ግን በቃ ያ 60 ዓመት በፊት የሆነውን ነገር ሁሉ ይዘን መኖር እንችላለን? አሁን ምን እያደረግን ነው? አፍሪካ ህብረት እዚህ ባይኖር ኖሮ ይሄ ጉዳይ ትዝ ይለናል ወይ? ከጥቅም ባሻገር ማለት ነው። ስለዚህ ይሄ ጥያቄ ተገቢ ነው። ሀሳቡ እንዲናይ በማድረግ በመካድም በማቅለልም ሊታለፍ አይችልም። ክሪቲካሊ ተጠይቆ ጥናት ተደርጎበት አይ አይደለን የሚለው የሚያዋጣን ከመሰለ መብታችን እኮ ነው። ግን እያሰብን አክት ማድረግ ግን የለብን፣ እውነቱን መሆን አለብን። ውስጣችን የሚለውን ቬሪፋይ ጀስቲፋይ እና አድሚት ማድረግ አለብን ብዬ አስባለሁ።
ልዩነት ማለትም የተለያዩ ሀገራት ህዝቦች የማንነት የባህልና የመሳሰሉ ልዩነቶች በአፍሪካዊነት ለማዋሃድ እንቅፋት ሊሆኑ እንደማይችሉም የአፍሪካ አመራር ልህቀት አካዳሚ መሪ ይከራከራሉ። ለዚህ እንቅፋት የሚሆኑት በጉልህ የማይባሉት ባህሪያት ናቸው።
የሚዋህደው በምንድን ነው? ኬንያዊነትም ዩኒክ ነው። እሱ ካስከፋኝ ያ ኢትዮጵያዊነት ብቻ ነው ዩኒክ ካልኩ ልክ አይደለም። ናይጄሪያዊነትም ዩኒክ ነው፣ ግብፃዊነትም ዩኒክ ነው፣ ሳውዝ አፍሪካዊነትም ዩኒክ ነው። ስለዚህ ብዙ ዩኒኮች ሲፈጠሩ አንድ ዩኒክ ለመፍጠር ከቻልን ይቻላል። አሁን እኮ እንግሊዞች ዩኒክ እንደሆኑ ያስባሉ፣ ፈረንሳዮችም ያስባሉ፣ ጀርመኖችም ያስባሉ፣ ስዊድንም ጣሊያንም ያስባሉ፣ ታሪክ አላቸው፣ ግሪኮችም ያስባሉ። ግን ኢዩ ለመሆን አልከለከላቸውም። የሌላው ዩኒክነት አይረብሻቸው። እኩል ዩኒክ ነን ወይንስ እኛ የበላይ ዩኒክ ነን የሚለውን ነው መመለስ ያለን። እኛ ዩኒክ ስንል ሱፒሪየር ማለታችን ነው እና ወይስ ዩኒክ ስንል ዲፍረንት ማለታችን? ዌር ዲፍረንት ከሆነ ችግር የለውም። እንለያለን ከሆነ በግድ አንድ ናችሁ ብሎ የሚጨፈልቀን አይኖርም። እንበልጣለን ስንል ነው። አሁን እኛ ችግሩ ዩኒክ የሚለው ውስጥ ኢምቤድ የምናደርገው እንበልጣለን የምትለዋል የሱፒሪቲ ኮምፕሌክስ አለች። እሱን ግን መጣል አለብን።
የአፍሪካ አመራር ልህቀት አካዳሚ እንደገና የተቋቋመው በሰኔ ወር 2013 ዓ.ም ነው። ቀደም ሲል ግን መለስ ዜናዊ የአመራር ልህቀት አካዳሚ ተብሎ ነበር የሚታወቀው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ለምሽቱ የያዝናቸው ዝግጅቶች እነዚህ ነበሩ። መሰናዷችንን በዚሁ እናጠናቀቃለን። በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና አደሩ።